ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቢያንስ 600 ሰዎች ኦሮሚያ ውስጥ አሁን እንደሞቱ፣ በአማራ ክልል ደግሞ ቢያንስ እስከ 200 የሚደርሱ ሰዎች ላይ ህይወታቸው ላይ አደጋ ህይወታቸው እንዳጡ
የኢትዮጵያ መንግስት በአስቸኳይ ጊዜ አዋጅ አካተታቸው የተከለከሉ ያላቸው መብቶች የአገሪቱን ሁኔታ ወደ ከፋ አዘቅት ሊያስገቡ እንደሚችሉ ዓለም አቀፍ የመብት ተሟጋቹ አምነስቲ አሳሰበ።
የሰማችኋቸውም የአምነስቲ የኢትዮጵያ መረጃ አጠናቃሪ አቶ ፍስሐ ተክሌ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ለምሽቱ ዜና ደግሞ የኢትዮጵያ መንግስት በተቃዋሚዎች ላይ የሚያካሄደውን ጥቃት እንዲያቆም ተጠየቀ። እንደ ዩናይትድ ስቴትስ ሁሉ ሶማሊያም ፕሬዝዳንታዊ ምርጫ ልታደርግ ነው። እዚህ አሜሪካ ሁለቱ እጩ ተወዳዳሪዎች ዛሬ ማታ የመጨረሻ ክርክራቸውን በኔቫዳ ከተማ ያደርጋሉ የሚሉ ይገኙባቸዋል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች ጤና ይስጥልን፣ እንደምን አመሻችሁ። የዛሬ ረቡዕ ጥቅምት 9 2009 ዓ ም አስተናጋጆች አሉላ ከበደና
አዲሱ አበባ፣ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ከርተስ ባይንም ጋር እስከ ምሽቱ 4 ሰዓት አብረን እናመሻለን።
አሁን በቅድሚያ የሰዓቱን የዓለም ዜና።
የኢትዮጵያ መንግስት በተቃዋሚዎች ላይ የሚያደርሰውን ጥቃት እንዲያቆም በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር አሳሰቡ። የኢትዮጵያ መንግስት የተያያዘውን የጅምላ አፈሳና እስራት እንዲያቆም ያሳሰቡት አምባሳደሯ ባለፈው ዓመት ሚያዝያ ወር የታሰረችው የተቃዋሚ አባል ብሌን መስፍን እንደገና እንደታሰረችም አስታውሰዋል። አምባሳደር ፓወር በትዊተራቸው ባስተላለፉት መልእክት የኢትዮጵያ መንግስት የጀመረው አፈና የሚያዋጣው ሳይሆን ራሱን የሚጎዳው እንደሆነም ተናግረዋል። የዩናይትድ ስቴትሱ አምባሳደር ሳማንታ ፓወር ይህን ማሳሰቢያ ያስተላለፉት የኢትዮጵያ መንግስት አሁን በቅርቡ ይፋ ካደረገው የአስቸኳይ ጊዜ አዋጅ ጋር በተያያዘ በቀጣይነት የሚያካሄደው አፈና ካሳሰባቸው ሌሎች ምዕራባውያን ዲፕሎማቶች ጋር በመሆን ነው። የሰብአዊ መብት ተሟጋቾች እንደገለጡት ብሌን መስፍን የታሰረችው ከሜሮን አለማየሁና ከንግሥት ወንዳፈራው ጋር ሲሆን እነዚህ ሦስቱና ሌሎችም የተቃዋሚ ፓርቲ አባላት አዲስ አበባ ላይ አመዝ ቀስቅሳችኋል ተብለው እንደ አውሮፓ አቆጣጠር በ2015 በቁጥጥር ስር የዋሉና የተከሰሱ ናቸው። ኢትዮጵያ በአሁኑ ወቅት ለስድስት ወር በሚቆይ የአስቸኳይ ጊዜ አዋጅ ስር ስትሆን መንግስትን የሚቃወሙ ሰላማዊ ሰልፎች ታግደዋል። እንደ ኢሳት የመሳሰሉ የውጭ መገናኛ አውታሮች ማድመጥ ተከልክሏል። ልዩ ልዩ እንቅስቃሴዎች ማድረግና ማህበራዊ ድረገጾችን መከታተልም አይፈቀድም። ብሌን፣ ሜሮንና ንግስት ለዲሞክራሲያዊ ለውጦች ሰላማዊ እንቅስቃሴ የሚያደርገው የተቃዋሚው ሰማያዊ ፓርቲ የአመራር አባላት ሲሆኑ ይህ ፓርቲ ደግሞ በነጻነት የመሰብሰብና የመደራጀት መብቶችን የሚያራምድ መሆኑ ይታወቃል። ሜሮን አለማየሁና ንግሥት ወንዲፍራው እንደ አውሮፓ አቆጣጠር ባለፈው ህዳር 2015 የተለቀቁ ሲሆን ብሌን መስፍን ግን አሁንም እስር ቤት ውስጥ ነች።
በአሁኑ ወቅት የሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የዓለምን ትኩረት እንደ ሳበ ቢታወቅም አፍሪካ ቀንድ ውስጥ በምትገኝ ሀገርም ወቅቱ የፕሬዚዳንታዊ ምርጫ የሚካሄድበት መሆኑ ነው። ሶማሊያ በመጪው ህዳር ወር ማብቂያ ላይ ፕሬዚዳንቷንና የምክር ቤት አባሎቿን ለመምረጥ በዝግጅት ላይ ትገኛለች። እስካሁንም አጠቃላይ የምርጫዎቹ ሂደት መልካም መሆኑን የምክር ቤት አባል የሆኑት አብደወሊ ካንዋሬ ገለጡ። በየትኛውም ዓለም በሰለጠኑትም ቢሆን አሉ፣ ምርጫ በሚካሄድበት ጊዜ ቅሬታ የሚያሰሙና ምርጫው ትክክል አይደለም የሚሉ ወገኖች መኖራቸው የሚታወቅ ቢሆንም የእስካሁኑ የኛ አካሄድ ግን ሰላማዊ ነው ሲሉ የምክር ቤቱ አባል ቋራን ያሬ አክለው ተናግረዋል። መጽሔት ዘገባ ያቀርብበታል።
ከሰሜን አፍሪቃ ተነስተው ወደ አውሮፓ የሚያቀኑ ስደተኞች የሚገጥማቸውን እንግልትና ፈተናዎች አስመልክቶ የተጠናቀረ አዲስ ዓለም አቀፍ ጥናት አንዳንድ አስደንጋጭ እውነታዎች ይፋ አድርጓል። ጥናቱ የጉልበት ብዝበዛንና ሌሎች በሰዎች ህገወጥ ዝውውር ወቅት የሚፈጸም ግፍ ጨምሮ በዋና ዋና የስደተኞች መተላለፊያ ኮሪደሮች በተፈናቃይ ተጓዦቹ ላይ የሚደርሱትን የእነዚህን በደሎች ግዝፈት፣ ድግግሞሽ እና አፈጻጸም ይዘረዝራል። የአሜሪካ ድምጿ ኪም ሉስ ያጠናቀረችውን አጠር ያለ ዘገባ አሉላ ከበደ ያቀርባል።
ዓለም አቀፉ የስደተኞች ጉዳይ ተከታታይ ድርጅት IOM የመጀመሪያው በሆነው በዚህ ጥናቱ አስደንጋጭ ያለውን ሁኔታ ነው የተነተነው። ጆሴፊን ሜኬን በጉዳዩ ላይ ጥናት ያደረገች ጋዜጠኛ ናት።
Now that's probably not so much of a surprise, but the scale of this, the number of people that are being affected is
Yeah, ምናልባትም እንደ አዲስ ብዙም አስገራሚ ባልሆነ ነበር። መጠንና ግዝፈቱ ለበደሎቹ ሰለባ የሆኑት ሰዎች ቁጥር ነው እጅግ የሚያስደነግጠው።
በቁማቸው የማለቅ ያህል ነው ትላለች ጋዜጠኛዋ ጆሴፊን ሜኬን ለአሜሪካ ድምጿ ኪም ሉዊስ በገለጸችው።
That's also very disturbing. Migrants being very vulnerable, probably concerned about not having
ያኖ ሌላው ምረብሻው ነገር ከተለያዩ ሀገሮች ፈልሰው የመጡት እነዚህ ሰዎች ለከፋ ህጋዊ ወረቀት ለማግኘት ሲጨነቁ በህይወት ተርፈው በአፍሪካ አለያም እንደመጡባቸው አካባቢዎች ከዚያው የቀሩ ቤተሰቦቻቸው እንዴት ነው የሚሆኑት የሚለው ያሳስባቸው ይሆናል። ይህን ሁሉ ይዘው ነው በተልክ ካሻ ጀልባዎች ተጨናንቀው ወደ አውሮፓ በሚያደርጉት ጉዞ ለነዚህ የከፉ አደጋዎች የሚጋለጡት።
የጉልበት ብዝበዛንና ሌሎች በሰዎች የህገወጥ ዝውውር ወቅት የሚፈጸሙ ግፎችን ጨምሮ በዋናው አናው የስደተኞች መተላለፊያዎች ላይ በተፈናቃይ ተጓዦች ላይ የሚደርሱት እነኚህ በደሎች ግዙፍ ናቸው ብሏል IOM።
አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ሪፐብሊካኑ እጩ ዶናልድ ትራምፕ እና ዲሞክራቷ እጩ ሂለሪ ክሊንተን ዛሬ ማታ ከስድስት ሰዓታት በኋላ መሆኑ ነው በላስ ቬጋስ ኔቫዳ የመጨረሻ ክርክራቸውን ያደርጋሉ። በዚህም በሚሊዮኖች የሚቆጠሩ አሜሪካውያን ሁለቱ ተፎካካሪዎች በልዩ ልዩ ፖሊሲዎች ላይ የሚያደርጓቸውን ሙግቶች ለመጨረሻ ጊዜ የመመልከትና የመስማት እድል ይኖራቸዋል ማለት ነው። የመጀመሪያዋ ሴት ፕሬዚዳንት ለመሆን የሚወዳደሩት ዲሞክራቷ ሂለሪ ክሊንተን ሪፐብሊካን ተፎካካሪያቸውን ዶናልድ ትራምፕን በስካሁኑ የህዝብ አስተያየት መለኪያ ሰንጠረዥ መሰረት እየመሯቸው ነው። ሁለቱም ግን አንዳቸው ለቦታው ብቁ አይደሉም ለቦታው ብቁ አይደለችም እየተባባሉ በመነቃቀፍ ላይ ይገኛሉ። በመጪው ጥቅምት 29 ቀን በሚደረገው ዋናው ፕሬዝዳንታዊ ምርጫ በፊት ዛሬ ለመጨረሻ ጊዜ የሚካሄደው ክርክር የሚስተናበረው Fox News የሚባለው ቴሌቪዥን የፕሮግራም መሪ ክሪስ ዋላስ ለሚስተር ትራምፕ እና ለሚስስ ክሊንተን በኢሚግሬሽን በአሜሪካ የውጭ ፖሊሲ በጠቅላይ ፍርድ ቤት ዳኛ አሳየም በኢኮኖሚና በመሳሰሉት በጠቅላላው በስድስት አበይት ጉዳዮች ዙሪያ ጥያቄ እንደሚያቀርብላቸው ይጠበቃል።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለፕሬዚዳንትነት የሚወዳደሩት ሪፐብሊካዊው እጩ ዶናልድ ትራምፕ በመጪው ወር በሚካሄደው ምርጫ ከተሸነፍኩ የምርጫው ውጤት ተጭበርብሯል ማለት ነው ያሉበትን ነቅፈዋል። ትራምፕ የሩሲያው ፕሬዚዳንት ቭላድሚር ፑቲንን ማድነቃቸውን ከዚያም ቀደም ያልተደረገ ሲሉ ነቅፈውታል። ፕሬዚዳንት ኦባማ ይህን ያሉት ትናንት ዩናይት ስቴትስን ከጎበኙት የጣሊያኑ ጠቅላይ ሚኒስትር ማቴዎ ሬዚኒ ጋር በሰጡት ጋዜጣዊ መግለጫ ወቅት ነው። የመጽሔት ዝርዝር ዘገባ ያቀርባል።
የኢራቅና የኩርድ ኃይሎች በአይሲስ የተያዘችውን የሙሱል ከተማ ለማስለቀቅ ከሚያካሄዱት የመልሶ ማጥቃት ጦርነት ለማምለጥ በሺዎች የሚቆጠሩ የከተማይቱ ነዋሪዎች መሰደዳቸውን ሴቭ ዘ ችልድረን የተባለው ግብረሰናይ ድርጅት ዛሬ ረቡዕ አስታውቋል። ጦርነቱን ሽሽት ባለፉት 10 ቀናት ብቻ ወደ 5000 ሰዎች ሶሪያ መጠለያ ካምፕ መድረሳቸውን ያመለከተው ይኸው የተባበሩት መንግስታት ግብረሰናይ ድርጅት ስደተኞች በጨመሩ መጠን ግን መጠለያው ከአቅሙ በላይ እንዳይጨናነቅ ስጋት መኖሩንም ያመለክታል። ስደተኞቹ ሰውነታቸው ላይ ካለው ልብስ በቀር ምንም የሌላቸው ችግረኛ ስለሆኑ ከፍተኛ እርዳታ እንደሚሹ የቡድኑ መሪ ታሪክ ካዳር ተናግረዋል። በሞሱል ኦፕሬሽን ከ100 በላይ አሜሪካውያን ወታደሮች ኩርዶችንና የኢራቅ ኃይሎችን እንደሚያጅቡም ተነግረዋል።
በመጨረሻም አፍጋኒስታን ውስጥ በሚካሄደው ጦርነት በመጀመሪያዎቹ የ2016 9 ወራት ውስጥ ብቻ ከ8000 በላይ ሰዎች ቆስለዋል። 2600 የሚደርሱም ለህልፈት ተዳርገዋል ሲል የተባበሩት መንግስታት ድርጅት አስታወቀ። በጦርነቱ የደረሰውን ህይወት መጥፋትና የመቅሰል አደጋ ዛሬ ረቡዕ ያስታወቀው በአፍጋኒስታን የድርጅቱ ሚስዮን ረዳት በጦርነቱ የተጠመዱት ወገኖች ሲቪሎችን ማህበረሰብ ከመግዳት እንዲታቀቡ ባሳሰበበት መግለጫው ነው። እንደ አውሮፓውያን ዘመን አቆጣጠር ከ2013 ጀምሮ በተለይ በህፃናት ላይ የሚደርሰው የህይወት መጥፋት እንዳሳሰበውም ድርጅቱ አስታውሷል። በዚህ በያዝነው የአውሮፓውያኑ 2016 ዓመተ ምህረትም 2461 ህፃናት ላይ አደጋ መድረሱን ያመለከተው ይህ የአፍጋኒስታኑ ሚስዮን ወይም ልዑክ ከዚህ ውስጥ 639ኙ መገደላቸውን በ1822ቱ ላይ ደግሞ የመቅሰል አደጋ እንዳጋጠመው ጠቅሷል። ከዚህ ውስጥ 61 በመቶ ያህሉ በታሊባኑ ጸረ መንግስት ኃይሎች የተፈጸመ እንደሆነም ልዑኩ አልሸሸገም። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናቸው ያለነው አዲሱ አበበና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይዘልቃል። ቀዳሚው የዕለቱ አብይ ርዕስ ነው። ወዲያ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻ።
ዲፕሎማቶች ካልተነቃነቁ ስራ አይሰሩም። አለበለዚያ ከሀገራቸው ተነቅለው እዛ ሀገር የሚመደቡበት ምክንያት አልነበራቸውም። ከመጀመሪያው ሲመጡ እዛ ሀገር ውስጥ እንደ ልብ ተነቃንቀው ለመስራት ስለሆነ የሚመጡት ከሰው ጋር ለማግኘት፣ ለመነጋገር፣ ባለስልጣኖችን ፕሮጀክቶችም ካሏቸው ፕሮጀክቶችን ለማየት፣ በሀገር ውስጥ አለ የሚባል ልማትም ሆነ ረሃብም ሆነ ችግርም ሆነ እሱን ተዘዋውሮ ለመመልከትና ለሀገራቸው ሪፖርት ለማድረግ ነው በመሰረቱ እዛ የሚመደቡት። ይህን ማድረግ ካልቻሉ የእነሱ እዛ መኖር አስፈላጊ አይደለም ማለት ነው።
ሻለቃ ዳዊት ወልደ ጊዮርጊስ የቀድሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር ናቸው የተደመጡት። የኢትዮጵያ መንግስት በበኩሉ አዋጁ ኢላማ ያደረገው በመላ አገሪቱ የጸጥታ ጥበቃውን ሁኔታ ለማስተባበር እንጂ ሲቪሎችንና የፖለቲካ እንቅስቃሴዎችን ለመቆጣጠር አይደለም ይላል። ሙሉ ዝግጅቱን በሁለተኛው አጋማሽ በዲሞክራሲ በተግባር ፕሮግራም ተከታተሉት። አሁን የዕለቱ አብይ ርዕስ ኢትዮጵያ በአስቸኳይ ላለፉት 10 ቀናት በአዋጅ እየተዳደረች ነው። በሀገሪቱ በኦሮሚያ በአማራ ክልሎች ሲካሄዱ የሰነበቱ ተቃውሞችና ሁከቶችን ተከትሎ መንግስት ያወጣው የአስቸኳይ ጊዜ አዋጅ የዜጎችን መብት ከመገደብ አልፎ ዘለቄታ ያለው ለውጥ ለማምጣት የሚያስችሉ ሁኔታዎችን አይፈጥርም ሲል አንድ የመብት ድርጅት አስታውቋል። አምነስቲ ኢንተርናሽናል እንደሚለው ከሆነ በኢትዮጵያ የብዙሃን ድምፅ የሚሰማበትና ዜጎች ራሳቸውን የሚመሩበት ስርዓት መፍጠር እንጂ በዜጎች ላይ ግድያ መፈጸምና ማሰር እንዲሁም ሰፊ የመብት እቀባ ስርዓት ማስፈን መፍትሄ አይሆንም ብሏል። ማምሻውን ሄኖክ ሰማግዜር የአምነስቲ የኢትዮጵያን መረጃ አጠናቃሪ አቶ ፍስሐ ተክሌን አነጋግሯል።
የአምነስቲ ስጋት ምንድን ነው? እነዚህ ተቃውሞዎች እንግዲህ ረጅም ጊዜ ቀጥለዋል። በሀገሪቱ ታሪክ ውስጥ እንግዲህ እንደዚህ ስፋት እና ቀጣይነት ያለው ተቃውሞ ሲካሄድ ያውም ተቃውሞ የመጀመሪያው ነው እና ለዚህ ተቃውሞዎች ደግሞ ብዙዎቹ ባለን ሪከርድ መሰረት ሰላማዊ ነበሩ። መንግስት የሰጠው ምላሽ ግን በኃይል የታገዘ ብዙ ሰዎች የሞቱበት፣ ብዙ ሰዎች የታሰሩበት እና የቆሰሉበት ምላሽ ነው የተሰጠው እና ይሄ ነገሮችን ከጊዜ ወደ ጊዜ ላይ በተለይ በቅርብ ጊዜ ኢሬቻ ላይ ከተፈጠረው ሁኔታ አንጻር ወደ ንብረት ማጥፋት እና አንዳንዴም በመሳሪያ የታገዘ ኢንጌጅመንት ታይቷል። ይሄ ሁሉ እንግዲህ ከመንግስት በተሰጠው የኃይል ምላሽ ነው የሚል አናሊሲስ ወይም ደግሞ ትንታኔ ነው ያለን።
እንግዲህ በአምነስቲ ባሰባሰበው መረጃ መሰረት ምን ያህል ሰዎች ናቸው በአጠቃላይ የሞቱት? በቁጥጥር ስር የዋሉትስ በአግባቡ ይታወቃሉ ወይ?
ባለን መረጃ መሰረት ኦፊሻል ቁጥር ማግኘት አስቸጋሪ ነው፣ ግን ከተለያዩ ሶርሶች ያገኘናቸውን በማጠናቀር ቢያንስ 600 ሰዎች ኦሮሚያ ውስጥ እስካሁን እንደሞቱ፣ በአማራ ክልል ደግሞ ቢያንስ እስከ 200 የሚደርሱ ሰዎች ላይ ህይወታቸው ላይ አደጋ እንደደረሰ ህይወታቸው እንዳጡ መረጃ አለን። ግን ይሄን መጣራት ያለበት ነው። ምክንያቱም እኛ አነስተኛውን ግምት የምንይዘው ባሉት የተለያዩ ሶርሶች፣ ግን ከዛም በላይ ሊሆን ይችላል።
የኢትዮጵያ መንግስት እንግዲህ በተደጋጋሚ በእናንተም ሆነ በሌሎች የሰብአዊ መብት ተሟጋች ድርጅቶች የሚወጡ መግለጫዎችን ያጣጥላል። በሀገር ውስጥ ሆነው መረጃ የማጠናቀር አቅሙ ስለሌላቸው፣ አቅምም ብቻ ሳይሆን የፈቃድም ጉዳይ አለ እዚህ ላይ፣ እንደዚህ አይነት መረጃ ሊያውቁ አይችሉም። ስለዚህ እነሱ የሚያወጧቸው መረጃዎች በተገቢ በመሬት ላይ ያለውን ሁኔታ አያሳዩም ይላሉ። የእናንተ ምላሽ?
ያው እንግዲህ የኛ መረጃ ያንን አያሳይም ከተባለ ነፃ የሆነ ኢንቨስቲጌሽን ዲኬድ መፍቀድ እና የማመቻቸት ስራ ከመንግስት ነው የሚጠበቀው። የእኛን ቁጥር የሚጠራጠር ከሆነ የሚታመን አካል በጠየቀው መሰረት፣ ለምሳሌ የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጠይቋል። የተለያዩ ስፔሻል ራፖርተሮች ሁኔታው ዓለም አቀፍ ተቀባይነት ባለው ስርዓት እንዲካሄድ ጠይቋል። ስለዚህ እነዚህ መፍቀር ነው ያለበት እንጂ አክሰስ ስለሌላችሁ ቁጥራቸው አይታመንም ማለት ከልክለህም እንደገናም ቁጥራቸው አይታመንም ብሎ ማለት አይቻልም።
እንግዲህ የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ አውጥቷል። በዚህም የተከለከሉ መብቶች አሉ። ከነኚህ መብቶች እስኪ እናንተን የሚያሰጓችሁ የትኞቹ ናቸው? በኢትዮጵያ ያለውን የአስቸኳይ ጊዜ አዋጅ አስመልክቶ አምነስቲ የሚሰጠው ምክር እና ያለው አቋም ምንድን ነው?
በእኛ የአስቸኳይ ጊዜ አዋጅ መውጣቱ ወይም የመብት ገደቦች መደረጋቸውን ክሪቲሳይዝ ማድረግ አንችልም። ግን የአስቸኳይ ጊዜ አዋጁ ዓለም አቀፍ የሰብአዊ መብት ግን ስታንዳርዶች ያጠበቀ ነው ወይ፣ ገደቦች ውስጥ ካለው ሁኔታ አንጻር ልክ ናቸው ወይ የሚለውን ላይ ኮሜንት ማድረግ እንችላለን። እና አንደኛው መነሳት የሚችለው ነገር አሁን ያለው የአስቸኳይ ጊዜ አዋጅ ላይ በተመለከተ አንደኛ ጂኦግራፊክ ከበሬጁ በሙሉ አገሪቷን ያካለለ ነው እና ብዙዎቹ ግጭቶች ያሉት በተወሰኑ አካባቢዎች ሆኖ ሙሉ ሀገሪቷን ከበር ማድረግ በእነዚህ ገደቦች አንድ የሚያሳስብ ነገር ነው። ሁለተኛው ከጂኦግራፊክ ከበሬጁ በተጨማሪ ደግሞ የኮማንድ ፖስት ተቋቁሟል እና የአስቸኳይ ጊዜ አዋጁን አፈጻጸም የሚቆጣጠረው የኮማንድ ፖስት በጣም ብዙ ፓወሮች ተሰጥተውታል። የኮማንድ ፖስት ሌጅስሌቲቭ አካል አይደለም፣ ከሚኒስትርስ የተውጣጣ ነው። ብዙዎቹ እንደ ፕራይም ሚኒስትሩ ቼር የሚደረግ ነው እና እንደዚህ አይነት ሰፊ ፓወርን በተለይ በሰው መብት ላይ እንደዚህ ትልቅ ፓወርን ስልጣንን ለአስፈጻሚው መስጠት ለአቢዩዝ ያጋልጠዋል። በተጨማሪ ደግሞ ሱፐርቫይዝ የሚያደርግ በተለይ ሰብአዊ መብት ጥሰቶችን የሚያቋቁመው ቦርድ እስካሁን አልተቋቋመም። ስለዚህ የመብት ጥሰቱ በሰፋ ደረጃ የመሆን እድሉ ሰፊ ነው እና እነዚህ ነገሮች ያሰጉናል። ከዚህ በተጨማሪ ወደ ስፔሲፊክ ሪስትሪክሽኖቹ ስንገባ ለምሳሌ ሪሃብሊቴሽን ወይም ደግሞ ተሀድሶ እርምጃዎችን ሊወስድ ይችላል ይላል እና ተሀድሶ የሚለው ነገር በጣም ሰፊ ነው። ባለን ኤክስፒሪየንስ መንግስት ተሀድሶ ብሎ ተቃዋሚዎችን የሚያስቀምጣቸው ብዙ ጊዜ የሚሊታሪ ካምፕ ውስጥ ነው። በዴዛ በሸለቆ የመሳሰሉ ከመኖሪያ የራቁ ለተለያዩ በሽታዎች የተጋለጡ እና ደግሞ ባለን መረጃ መሰረት ደግሞ ብዙዎቹ እዛ ገብተው የወጡ ሰዎች ከሰብአዊ አያያዝ ወጣ ያለ የሰብአዊ አያያዝ ያጋጠማቸው ሰዎች ነበሩ። አሁንም የታሰበው ታድሶ በዚህ በአስቸኳይ ጊዜ አዋጁ እንደዚህ አይነት ነገሮችን ያሰበ ከሆነ ብዙ ሰዎች ለመብት ጥሰት አላስፈላጊ ለሆነ ለመብት ጥሰት ሊጋለጡ ይችላሉ። በተለይ ደግሞ እነዚህ ታድሶ ተብሎ የሚያዙና የሚጠበቁ ሰዎች ለፍርድ ቤት አክሰስ አይኖራቸውም። ስለዚህ አያያዛቸውን ፍርድ ቤት አይቆጣጠርም። መብት ጥሰት ደረሰብን ብለው ኮምፕሌን ማድረግ አይችሉም፣ መጠየቅ አይችሉም። ይህ እንግዲህ አንደኛው እንደጠቀስኩልህ፣ ግን ብዙዎቹ ሪስትሪክሽኖች በተወሰነ ደረጃ በጣም ሰፊ ናቸው። ለምሳሌ ተቃዋሚ ፖለቲካ አካላት ጋዜጣዊ መግለጫ መስጠት የለባቸው። የአንድ የመልቲ ፓርቲ ሲስተምን ኮር ቫሊዩ የሚያጠፋ ነገር ነው። ፓርቲዎች መንቀሳቀስ እንዲሉ ፍሪደም ኦፍ ኤክስፕሬሽን ሲኖራቸው ነው።
በጣም ነው የማመሰግነው አቶ ፍስሐ ተክሌ፣ የአምነስቲ የዓለም አቀፍ የሰብአዊ መብት ተሟጋች ቡድን የኢትዮጵያ መረጃ አጠናቃሪ፣ ለሰጡን ማብራሪያ እናመሰግናለን።
እኔም በጣም አመሰግናለሁ።
ሌሎች በኢትዮጵያ ጉዳይ ላይ የተጠናቀሩ ዘገባዎች አሉን። በኢትዮጵያ መንግስት የታወጀውን ቀደም ብሎ የተጠቀሰውን አስቸኳይ ጊዜ አዋጅ ተከትሎ ነዋሪዎች በብዛት እየታሰሩና ቤታቸውም እየተበረበረ ነው የሚል ዘገባ ማምሻውን ተጠናቅሯል፣ እንደደረሰ እናቀርባለን። አሁን ወደ ጎረቤት ሶማሊያ ጉዳይ እናልፋለን። ሶማሊያ የፊታችን ህዳር ወር በሚካሄዱ ብሔራዊ ምርጫዎች ቀጣዩን የአገሪቱን ፕሬዚዳንትና የሁለቱን ሸንጎዎች አባላት ለመምረጥ ወይም ለማስመረጥ እቅድ ይዛለ ይችላል። ይሁንና በአብዛኛው በብሔራዊ ምርጫዎች አሰራር የሚታወቀውን የመሰለ አንድ ሰው አንድ ድምፅ የሚለውን አካሄድ ግን የሚከተል ባለመሆኑ በምስቅልቅሎሾች ሊታጀብ መቻሉን አንዳንድ የሶማሊያ ፖለቲካ ተንታኞች እያስጠነቀቁ ነው። ጂል ክሬግ ከናይሮቢ ያጠናቀረችውን ዘገባ ዝርዝር ቆንጅት ታየ ይዛ ቀርባለች።
በአሁኑ ጊዜ የዓለምን ትኩረት ስቦ ያለው የአሜሪካ ፕሬዝደንታዊ ምርጫ ቢሆንም ሶማሊያም የምርጫ ሂደት ላይ ነች። የሶማሊያ የምክር ቤት አባል አብዲ ዌሊክ እንያሬ የምርጫው ሂደት በአጠቃላይ በጥሩ ሁኔታ እየተከናወነ ነው ይላሉ።
So far we are not seeing much complaint. But anyway, wherever election happens,
እስካሁን ብዙም አቤቱታ አልደረሰንም። ለማንኛውም ምርጫ የትሚካሄድ የት ሂደቱን የሚቃወሙና ፍትሃዊ አይደለም የሚል ቅሬታ የሚያሰሙ በበለጸገው ዓለምም ቢሆናሉ። ስለዚህ እስካሁን ላለው ጊዜ የምርጫው ተቀባይነት ጥሩ ነው።
ማይክል ኪቲንግ የተባበሩት መንግስታት ድርጅት ዋና ጸሐፊ የሶማሊያ ልዩ መልእክተኛ ናቸው። ከሰላሳ ዓመታት ጦርነትና ስርዓት አልባ ሁኔታ ገና በማገገም ላይ ያለችው ሶማሊያ ምርጫዎችን የማከናወን ችግሮች እንዳሉባት ይናገራሉ። የጸጥታ ስጋት፣ አገር አቀፍ የመታወቂያ ስርዓት አለመኖርና ተቋማዊ አቅም አለመኖሩንም ይጠቅሳሉ።
I'm cautiously optimistic that this is going to go well, even though it's going to be very messy.
ምንም እንኳ ችግር በእጅጉ የበዛበት ይሆናል ተብሎ ቢጠበቅም አንድ ሰው እንዳለኝም በዓለም ላይ እስካሁን ከታዩት ምርጫዎች ሁሉ እጅግ የተወሳሰበ የምርጫ ሂደት ይሆናል ተብሎ ቢታሰብም በጥሩ ሁኔታ ይከናወናል የሚል ጥንቃቄ ተሞላበት ተስፋ አለኝ።
በቅዱ መሰረት ሁለት ምክር ቤቶች መወሰኛና መምሪያ ያሉት አዲስ ፌደራላዊ ፓርላማ ይቋቋማል። የክልል ሸንጎዎች 54ቱን የመወሰኛውን ምክር ቤት አባላት ይመርጣሉ። የመምሪያው ምክር ቤት ደግሞ 275 አባላት የሚኖሩት ሲሆን የሚመርጧቸው በ135 የነገድ አባቶች የተመረጡ 14025 ተወካዮች ናቸው። የመወሰኛው ምክር ቤት ምርጫ ተጀምሯል። የመምሪያው ምክር ቤት ተወካዮች ምርጫ ደግሞ የፊታችን እሁድ ይከናወናል። ከዚያ በኋላ ሁለቱ ምክር ቤቶች እንደ አውሮፓውያን አቆጣጠር ህዳር 30 ቀን የሀገሪቱን ፕሬዝዳንት ይመርጣሉ። በዚህ የምርጫ አፈጻጸም ታዲያ በሚኒሶታ ዩኒቨርሲቲ የመጣኔ ሀብትና የመልካ ምድር መምህር የሆኑትን የሶማሊያ ተወላጅ አብዲ ሰመተርን ጨምሮ ያልተደሰቱበት ብዙዎች ናቸው።
This is not an election, Jill. It's a selection. A group of people are going to...
ይህ ምርጫ አይደለም። የሚፈልጉትን ወስዶ ማስቀመጥ ነው። አንድ ቡድን ለፓርላማ የሚወዳደሩ እጩዎችን ነቅሶ ያቀርባል። ተራ ዜጎች በምንም ሁኔታ ምርጫው ላይ ተጽዕኖ ሊያሳድሩ አይችሉም። ስለዚህ ምርጫ ከምንለው የምንፈልገውን ሰው ማስቀመጥ ብንለው ነው የሚሻለው።
የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ ዩናይትድ ስቴትስ እና የአውሮፓ ህብረት በዚህ ሳምንት ባወጡት የጋራ መግለጫ የወንጀል፣ የሁከትና የሽብርተኝነት ታሪክ ያላቸው ግለሰቦች ለመወሰኛው ምክር ቤቱ በእጩነት ቀርበዋል። ይህ ደግሞ ቀልባሽ እርምጃ ነው በማለት ስጋታቸውን ገልጸዋል። የሶማሊያ ምክር ቤት አባሉ አብዲ ወሌ ቃንያሬ ግን አንድ ሰው በወንጀል ፈጻሚነት የተወሰነበት እስካልሆነ ድረስ መወዳደር መብቱ ነው በማለት ይከራከራሉ።
Because according to our constitution it says that someone can be elected.
በሕገ መንግስታችን መሰረት አንድ ሰው ባለፉት 5 ዓመታት ውስጥ በወንጀል ተከሶ ካልተፈረደበት ሊመረጥ ይችላል። ስለዚህ ለምርጫ ብቁ የሚያደርገው ሕግ አልተጣሰም።
የተባበሩት መንግስታት ድርጅቱ የሶማሊያ ልዩ መልእክተኛ ማይክል ኪቲንግ በበኩላቸው በመብት ረገጣ የተወነጀሉ ግለሰቦችን በእጩነት አንቀበልም ቢባል ሀገሪቱ በጥፋት ያለመጠየቅን ባህል ለማክተም ያላትን ቁርጠኝነት እንደገና ለማረጋገጥ ይጠቅማታል ብለዋል።
But if we get through this and the result is legitimate and it is not marked by
ምርጫውን አካሂደን ውጤቱ ተቀባይ ከሆነ እንዲሁም የበዛ ብጥብጥ ካልተከሰተ የሀገሪቱን ህዝብ የመተማመን ስሜት በከፍተኛ ሁኔታ የሚያሳድግ ይሆናል። ሶማሊያንም ለሚቀጥለው ምዕራፍ ያዘጋጃታል።
የሚቀጥለው ምዕራፍ እንዲሮፓውያን አቆጣጠር በ2020 በአገር አቀፍ ደረጃ አንድ ሰው አንድ ድምጽ የሚሰጥበት እንደሚሆን የብዙዎች ተስፋ ነው።
ቀደም ብዬ ወደ አስተዋወቅኩት የኢትዮጵያ ጉዳይ እንመለስ። መስከረም 28 2009 ዓ.ም በኢትዮጵያ መንግስት የታወጀውን አስቸኳይ ጊዜ አዋጅ ተከትሎ ነዋሪዎች በጅምላ እየታሰሩና ቤታቸውም እየተበረበረ እንዲሁም በተለምዶ አጠራር ዲሽ በመባል የሚታወቁት የሬዲዮና የቴሌቪዥን ሞገዶች መቀበያዎች እንዲነቀሉ እየተገደድን ነው ሲሉ ለአሜሪካ ድምፅ አስተያየት የሰጡ የተለያዩ አካባቢዎች ነዋሪዎች ይናገራሉ። በሌላ በኩል አዋጁን ማስፈጸሚያ መመሪያ ከወጣ ወዲህ 2700 ሰዎች ከተለያዩ ቦታዎች መታሰራቸውን የማዘዣ እዙ ሰሞኑን በእንግሊዝኛው አጠራር ኮማንድ ፖስት እየተባለ እየተጠራ ያለው ነው ለአገር ውስጥ መገናኛ ብዙሀን የላከው መግለጫ ያሳያል። ጽዮን ግርማ ወደ ተለያዩ አካባቢዎች ደውላ ከአዋጁ በኋላ ያለውን ሁኔታ ጠይቃቸዋለች።
ሰዎች በጅምላ እየታሰሩ እየተወሰዱ ነው። ድብደባ አለ። ድንገተኛ የቤት ለቤት ፍተሻ አለ። መንገድ ላይ በሚደረግ ፍተሻ ስልኮቻችንን እንቀማለን። የንግድ እንቅስቃሴ ማከናወን አልቻልንም። ኢሳትና ኦኤምኤን የምንከታተልበትን ዲሽ እንድንነቀል እንገደዳለን፣ ወይም ደግሞ ራሳችን አስቀድመን እንነቅላለን። አስተያየት የሰጡት ሰዎች ያሰሙት አቤቱታ ነው። ስልኮቹን የደወልኩት በለፍ ተቀደም ነው። በኦሮሚያ ክልል የተለያዩ ከተሞች ደውያለው። ወደ ጎንደርም እንዲሁ። የአስቸኳይ ጊዜ አዋጁ ከወጣ በኋላ ያላችሁበት አካባቢ ምን ይመስላል ስል ጠይቄያቸዋለሁ።
አምቦ ከተማ ውስጥ ነኝ። ያው እንደሚታወቀው አምቦ ከትናንት ጀምሮ እስከ ዛሬ በጣም አሸባሪ ብሎ የኦሮሞ ህዝቦችን ፖሊሶችና ጋዞች በጣም የደበደቡ ነው። በዛ ተጨማሪ ዛሬ ደግሞ የቸር የሚባል የግል ትምህርት ቤት ነበረ። ያ ትምህርት ቤቱ የግል ትምህርት ቤት ነው። ከዛ ያው እንግዲህ ተማሪዎች ያው ምንም አያሉም፣ ያው ዝም ብሎ እየተማሩ ነበረ። በእነሱ ያው መንስኤ አድርጎ ከዛ ገብቶ ያው ልጆች እንዳለ ይዞ ወደ እስር ቤት አስገቡ። ዛሬ ከአዋጅ በኋላ ማንም ሰው ወጥቶ መግባት አይቻልም። ዝም ብሎ ያለምንም ጥርጣሬ አምጣ ሞባይል ብሎ ሞባይል ይፈትሻሉ። ከፈለጉ ደግሞ ይዞ የእስር ቤት እያስገባሉ። ሰዎች በጣም አሁን ለቢ ሁለት ለቢ ነው የምንሰራ እሳትና ወመን ሰዎችን ፍቱ እያሉ ነው። በግድ ማለት ነው፣ ሳይወድ በግድ ፍቱ እያሉ ነው።
ምኑ ነው ፍቱ የሚሉት?
ያ ዲሹና እንትኑ ሁለት ለቢው አለ አይደል?
እሺ፣ ከላይ አናቱ ላይ የሚሰቀለው
አዎ አናቱ ላይ ያለችው እሳትና ወመን ምናምን የሚሰራ አናቱ ላይ ያለ አይደል? እሱን ፍቱ እያሉ ነው በግድ።
እና ሰው ይፈታል?
እኛ እንዴት እንፈታለን? እየፈለገ ማየት መፍት ነው እያሉ ነው። ያው እንግዲህ እምቢ ካሉ ደግሞ ያው እንደ የተለመደው እስር ቤት ማስገባት ነው።
አንተ ለምሳሌ ፍታ ተብለሃል?
እኔ በበኩሌ ወንድሜ ጋር ነው እንጂ እኔ ለለኝም። ያው እንግዲህ ካሉስ እኔም አልሰማም።
ፍቱ የተባሉ ይሄን እንዲሽ ንቀሉ ኤሌን ቢዋን ከላይ ያለችውን እሷን ፍቱ የተባለ ሰው አይተሃል? አጋጥመሃል?
ትናንት ወደ አዋሮ ሰፈር የሆነ ልጅ ነበረ። ለምን ትፈታለህ ብዬ እኔ በራሴ ጠይቄን ነበር። አባቴ እኔ መኖር ፈልጋለሁ እና እሱ ካልፈታ እስር ቤት ይገባል ያሉኝ ትናንት መጥቶ፣ ስለዚህ ነው እኔ የምፈታ አለኝ። እና ያለው ይሄ ነው። ትናንት ደግሞ ከሌቱ 9 ሰዓት ጀምሮ የሰው ቤት እየፈተሹ ነው። ከዛ አንድ እከሌ ተጠርጣሪ ነው፣ እከሌ ተጠርጣሪ ነው፣ ተጠርጣሪ ነው፣ ኦነግ ነው ብሎ ምናምን እያሉ፣ ከዛ ጠዋት ደግሞ ሲነሱ ህዝቦችን ይዞ እንዳለ ጨፈጨፉና እስር ቤት አስገቡ። 2 መኪና የሚሆኑ ሰው
እኔ የምኖርበት በቆጂ ነው። እኔ ስልክ ማን እንደሰጠሽን ባላ እዚህ አካባቢ ከአስቸኳይ ጊዜ አዋጁ ወዲህ ሁሉም ነገር ሰላም ነው። መንግስት ሰራተኛው መደበኛ ስራውን በደንብ እየሰራ ነው። ሌላውም ነጋዴውም ትክክለኛ ስራውን እየሰራ ነው። ሁሉም ነገር በሰላም እየተካሄደ ነው። እንግዲህ ከበፊቱ ከአስቸኳይ ጊዜ አዋጁ በፊት ያለውና አሁን ያለው በጣም ቆንጆ ትልቅ ለውጥ አለ። በቆጂ አካባቢ ያንም ይህን ያህል የከፋ እና ችግር ውስጥ የገባበት ኮንዲሽን አልነበረም።
በፊት እንዴት ነበረ? በቆጂ አካባቢ
ከዙሪያው ከራቅራቅ ያሉ ቀበሌዎች ነው እንጂ በቆጂ አካባቢ ብዙም ችግር አልነበረም። ራቅራቅ ያሉ አካባቢዎች ላይ አንዳንድ ትንሽ የቀበሌ ጽሕፈት ቤትም ላይ የደረሱ ትንሽ የንብረት መውደም አለ። ከዛ ባለፈ ሌላ በሰው ህይወትም ሆነ በንብረት ላይ በጣም የከፋ የሚባል ነገር አልሰማንም። ከሚዲያ ነው እኛ እንግዲህ የሌላውን የምናየው። ከዛ አኳያ ያለው በጎጂ አካባቢ ሰላም ነው።
ለምሳሌ አሁን ኢንተርኔት ቫይበር ይሰራል?
ኢንተርኔት እኔ በፊትም ተጠቃሚ አልነበርኩኝም፣ ሙክሬም አላየሁም። የሚጠቀሙ ሰዎች አልጠየኩኝም። እንግዲህ ጠይቄ ብነግርሽ ቆንጆ ነበር የሚሆነው። በፊትም ኢንተርኔት አልጠቀምም። አሁን
ቴሌቪዥን እስኪ ያሉ
ቴሌቪዥን አያለሁ።
ለምሳሌ እነ ኢሳትን ኦኤምኤን ይከታተላሉ?
በፊትም አልከታተልም እሱን አልከታተልም እነኛን ቻናሎችን በፊትም የለኝም ገጥሜ መላቅም ያንን ማንም መጥቶ ይሄ ነው ለምን ይሄን ገጠምክ ለምን እንትን አልከ ብሎኝ ያለን ሰው የለም። እኔ መንግስት ስራ ነው የምሰራው ሲገባም ልጆች እንግዲህ ይነግሩኝ ነበረ።
የመንግስት ስራ የት ነው የሚሰሩት?
እኔ መንግስት ስራ በቆጂ ውስጥ ነው የምሰራው። እንግዲህ መንግስትም ሪፖርትም አታርጉ ተጠየቃቸው ስምን እንትን አትበሉ ስላለ እኔ
ከህግ ጋር የተያያዘ ነገር ነው የሚሰሩት?
አዎ
የፖሊስ ኖት
እኔ ፖሊስ አይደለሁም። እኔ መንግስት ስራ ነው የምሰራው እንጂ ስራ ነው የምሰራው።
አሁን እንዳለ አሁን ሮቢ ከተማ ውስጥ ሳይሆን ከገጠሮቹ ልንገርሽ፣ በሳሶ የሚባል አላጌ የሚባል አለ። እነዚህ ቦታዎች ላይ አሁን ይሄ መከላከያ የሚባለው አልተመደበም። ይሄ አዋጅ ከወጣ በኋላ ይህንን ስራ የሚሰሩት የሀገሩ ታጣቂ የሆኑት ሮንድ ምናምን የሚባሉ የሉም? እነዚህ
እሺ
እነሱ ናቸው ህዝቡን ማታ ማታ 12 ሰዓት ሲያልፍ የሚደበድቡት የሚያስሩት። የሰው ቤት እየገቡ ዲዲሽ አትዩ ይሳትና ወይም ምንን እንዳታዩ ብሎ ህዝቡን ይደበድባሉ። የህዝቡ ከታ የህዝቡ ማለት ነው የሮንድ የሚባለው ገጠሮች ላይ ማለት ነው።
እሺ እናንተ አካባቢ አሁን እርሶ በግሎ እንዳታዩ ተብለው ተከልክለዋል?
በቤታችን መከልከል አይደለም፣ ቤት ውስጥ ያለ ሁለት ጭንቅላት ነው። በሁለት ጭንቅላት ነው የሚሰራው ኦይምንና ይሳትን አረብሳትና ናይል ማለት ነው።
እሺ
አንድ ቤት ላይ ሁለት ጭንቅላት ተገኘ ማለት ዱላና ይሄ ዱላ ብዬ ልገልጸው አይችልም። የሰው ልጅ እንደዛ ይመታል። እንደዚህ ደም እየፈሰሰው እያዩ ነው የሚመቱት። ንብረት እየሰባበሩ ነው የሚጫሉት።
እርስዎ በግሎ ይሄ ደርሶ ቦታል አይተዋል?
በቤታችን እኛ ከጎረቤታችን ሰው ሲደበደብ ነው የእኛን ያወጣ ነው። እንደ ከተማው በሀዲስቱ የሚባለው ቀበሌ አለ እንዳለ የዛ ሰፈር እንዳለ ህዝቡ እየተደበደበ ነው። በቃ ወዶ ሳይሆን በግዱ ያወለቀ ነው ማለት ነው። እንዳለ ንብረቱ ሰባብሮ ነው የወሰዱት።
እንዴት ነው እንቅስቃሴው? ሰው በሰላም ስራውን ይሰራል ወይስ እንዴት ነው?
አረ ምን ስራ ይሰራል? ጠዋት 2 ሰዓት ነው የሚከፍተው። 12 ሰዓት ድሮ 12 ሰዓት የሚከፈቱ ሱቆች ነበሩ።
እሺ
አሁን ያ ሁሉ ቀርቶ ይህ አዋጅ ከወጣ ጀምሮ 2 ሰዓት ነው ጠዋት 2 ሰዓት ነው የሚከፍቱት። አሁን በዚህ ሰዓት ሁላችንም ቤት ላይ ቤታችን ነው ያለ ነው ተደብቀን ነው። ወጣት እንዳለ ከተማ አስፋልት ላይ ከ12 በኋላ አይሄድም አስፋልት ላይ። ተማሪ ዩኒቨርሲቲ ውስጥ በሩ ተዘግቶበት 12 ሰዓት ነው የሚዘጋው የትምህርት ቤቱ በር። ሁለተኛ ነገር ይሄ የዲሽ ብቻ ሳይሆን ሰው ቤት ሲሰራ ድንጋይ ምናምን መንገድ ላይ ያወርዳል፣ እንጨት ምናምን ለቤቶች መንገድ ላይ ያወርዳሉ። ይሄ ደግሞ እንደ አዲስ ሕግ ሆኖ ነው እንደ ባሌ ብቻ ነው፣ ሌላ ቦታ አላየውም። እንደ ባሌ ብቻ ነው ድንጋይ ምናምን መንገድ ላይ ያወረደ ሰው በግዳጅ ነው ወይ ይወረሳል ወይ ወደ ግቢ ማስገባት ነው ድንጋዩን ማለት ነው። እንጨት ድንጋይ ምናምን መንገድ ላይ አይወርድ።
በሌላ በኩል በምዕራብ አርሲ አርሲ ነገሌ ወረዳ ከተለያዩ ቀበሌዎች ሰዎች በገፍ እየታሰሩ መሆኑን ነዋሪዎች ይናገራሉ። በቢሾፍቱ ከተማ በእሬቻ በዓል ላይ የደረሰውን የህይወት መጥፋት ተከትሎ በደረሰው የህይወት መጥፋት ምክንያት በወረዳው የተነሳውን ተቃውሞ ተከትሎ በታጣቂዎች በተወሰደው እርምጃ እስካሁን 68 ሰዎች መሞታቸውን የአፋን ኦሮሞ ዝግጅት ክፍል ያነጋገራቸው ነዋሪዎች ተናግረዋል።
ኡማን የሮ አማ ከነ ሂሪረ በኤ ፉልባና ቢደም ይደመት ሰበብ እሬቻ ኡማን ዱመት ሰበብ ሰኒ
መስከረም 22 በእሬቻ በዓል ላይ ሰው በማለቁ ምክንያት የዚህ አካባቢ ሰዎች ለተቃውሞ ወጥተው ነበር። እንዴት ትቃወሙናላችሁ? ለምን ለተቃውሞ ወጣችሁ ብለው ነው። በዲሞክራሲያዊ ስርዓት ህዝብ መልስ ሊያገኝ ይገባል ተብሎ ጥያቄ ሲቀርብ መልሳቸው በጥይት መረሸን ነው። አሁን በአርሲ ነገሌ ወረዳ 68 ሰው ነው የገደሉት። ከመስከረም 22 እስከ 24 በየዕለቱ ነው ሰው የሚገድሉት።
እኚሁ ግለሰብ አያይዘው ተከታዩም ብለዋል።
አነ አርሲ ነገሌ ኬሰ የሮ አማ ከነ ሀለሱ ከኔሳ ተኢቱራወተማ ጅረ ናም አከጠለነማ ኡዶንታኔ
በአርሲ ነገሌ ወረዳ አሁን በጣም ዘግናኝ የሆነ ሁኔታ ነው እየተፈጸመ ያለው። ሰው እንደ ሰው ልጅ ሳይሆን እንደ እንስሳ እየታደነ ነው። ጉልጆታ በሚባል ከተማ አካባቢ ሰዎችን አጉረው ቀን ፀሐይ፣ ማታ ደግሞ ብርድ እየተፈራረቀባቸው ነው። በሌላ በኩል ደግሞ
ተቋረጠ። እሺ ወደሚቀጥለው እናልፋለን። የቴክኒክ ችግር ገጥሞን መኪና ማጫወቱን አቁሟል። በመጪው ወር በሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፐብሊካን ፓርቲ እጩ ዶናልድ ትራምፕ በምርጫ ውድድሩ ከተሸነፍኩ የምርጫው ውጤት ተጭበርብሯል ማለት ነው ያሉትን የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ነቅፈዋል። ትራምፕ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ማድነቃቸውንም ከዚህ ቀደም ተሰምቶ የማያውቅ ሲሉ ነቅፈውታል። ፕሬዝዳንት ኦባማ ይህን የተናገሩት በትናንትናው ዕለት ለሥራ ጉብኝት ወዲህ ወደ ዩናይትድ ስቴትስ ከመጡት የኢጣሊያኑ ጠቅላይ ሚኒስትር ማቴዎ ሬንዚ ጋር አብረው በሰጡት ጋዜጣዊ መግለጫ ነው። የአሜሪካ ድምጿ ዝላቲካ ሆክ ያጠናቀረችውን ዘገባ አዳነች ፍሳዬ ታቀርበዋለች።
ፕሬዝደንት ባራክ ኦባማ ምንጊዜም ቢሆን ጸረ ሩሲያ የሆኑት ሪፑብሊካውያን እንዴት ትራምፕን እንደሚደግፉ ለመረዳት ያዳግታል ብለዋል።
ሚስተር ትራምፕስ ኮንቲኒውድ ፍላተሪ ኦፍ ሚስተር ፑቲን አንድ
ሚስተር ትራምፕ ሚስተር ፑቲንን ማሞካሸት መቀጠላቸውና ብዙዎቹን ፖሊሲዎቻቸውንና በፖለቲካ ላይ ያላቸውን አያያዝ በተምሳሌትነት የሚከተሉ የሚመስሉበት ደረጃ ላይ በደረሳቸው ራሱ ከዚህ ቀደም በአሜሪካ ፖለቲካ ያልታየ ነገር ነው።
ፕሬዝደንቱ አያይዘውም አንድ ለፕሬዝዳንትነት የሚወዳደር ሰው ምርጫ ከመካሄዱ በፊት አስቀድሞ የምርጫው ሂደት ተጭበርብሯል ሲል አይቼም ሰምቼም አላውቅም ብለዋል። ትራምፕ በዩናይትድ ስቴትስ ለሚካሄደው ምርጫ የተናገሩትን ነው ፕሬዝዳንቱ የነቀፉት።
They even want to try and rig the election at the polling booths where so many cities are corrupt.
ምርጫ በሚካሄድባቸው ቦታዎች ለማጭበርበር መሞከር ሁሉ ይፈልጋሉ። የእምነት ማጉደል ተግባር በሚፈጸምባቸው ብዙ ከተሞች የምርጫ ድምጽ ማጭበርበር የተለመደ ነው።
የዩናይትድ ስቴትስ የምርጫ ሂደት በማዕከላዊነት ደረጃ ስለማይካሄድ ለማንኛውም አይነት የማጭበርበር ተግባር አያመችም። በምርጫው ውጤት ላይ የወሳኝነት ቦታ አላቸው በሚባሉት በርካታ ክፍላተ ግዛት የሚካሄዱትን የምርጫ ሂደቶችን የሚቆጣጠሩትና የሚመሩት ሪፑብሊካውያን ባለስልጣኖች ናቸው ሲሉ ፕሬዝደንት ኦባማ አስገንዝበዋል።
ጨዋታው ገና ሳበቃ መነጫነጭ የምትጀምር ከሆነ እናም ሁኔታዎች አንተ በምትፈልገው መንገድ ሳይሄዱ ቀርተው ብትሸነፍ ሌሎችን ጥፋተኞች ማድረግ የምትጀምር ከሆነ ለምትወዳደርበት ቦታ ብቃት የለህም ማለት ነው።
የኢጣሊያው ጠቅላይ ሚኒስትር ማቴዎ ሬንዚም ሀገሮች ድልድዮችን እንጂ ግንቦችን መገንባት አይገባቸውም በማለት ትራምፕን ነካ አድርገዋል።
We believe that it's fundamental, it's crucial not to succumb to the culture of fear.
ለፍርሃት ባህል አለመንበርከክ መሰረታዊና ወሳኝ ነው የሚል እምነት አለን።
የኦባማ ፕሬዝዳንትነት በአውሮፓና በአሜሪካ አውንታዊ የሆነ ውርስ ትቶ ያልፋል ብለዋል የኢጣሊያው ጠቅላይ ሚኒስትር። ዩናይትድ ስቴትስ ከስምንት ዓመታት በፊት አንስቶ በዓለም አቀፍ ደረጃ ከተከሰተው የገንዘብ ቀውስ ለመውጣት ከቁጠባዊ ዘዴ ይልቅ የኢኮኖሚ እድገትን በመደገፏ የኢጣሊያው መሪ አሞግሰዋታል።
Your country has indicated, shown us the way, how to get out of the biggest crisis after the war.
ሀገሩ ከጦርነት በኋላ እንዴት ከትልቁ ቀውስ ለመውጣት እንደሚችል መንገድ አሳይታናለች። አውሮፓ አሁን ካለው የበለጠ መስራት ትችላለች ይኖርባታልም። ኢጣሊያ በመታከሄደው ትግል ዩናይትድ ስቴትስን እንደ ተምሳሌት ታያለች። በርግጥ የቤት ስራችንን መስራትም ይኖርብናል።
የኢጣሊያው ጠቅላይ ሚኒስትር በዋይት ሃውስ ቤተ መንግስት ጥሩ አቀባበል ተደርጎላቸዋል። ትላንት ኦፊሴላዊ የምሳ ግብዣ ከተደረገላቸው በኋላ የደመቀ የእራት ግብዣም ተደርጎላቸዋል። በፕሬዝዳንት ኦባማ የተደረገ የመጨረሻው መንግስታዊ የእራት ግብዣ ይሆናል።
ቀደም ብሎ በቴክኒክ ስህተት ወደ ተቋረጠው ዘገባ የኢትዮጵያን ጉዳይ ወደሚመለከት ነው የምንመልሳችሁ። የአዋጁን ማስፈጸሚያ ከወጣ ወዲህ 2700 ሰዎች ከተለያዩ አካባቢዎች መታሰራቸውን የማዘዣ እዙ ወይም ሰሞኑን በእንግሊዝኛ በመጠቀም ላይ እንደሚገኘው ኮማንድ ፖስቱ ለአገር ውስጥ መገናኛ ብዙሃን የላከው መግለጫ ያሳያል። ወደ ዝርዝሩ።
በሌላ በኩል በምዕራብ አርሲ አርሲ ነገሌ ወረዳ ከተለያዩ ቀበሌዎች ሰዎች በገፍ እየታሰሩ መሆኑን ነዋሪዎች ይናገራሉ። በቢሾፍቱ ከተማ በእሬቻ በዓል ላይ የደረሰውን የህይወት መጥፋት ተከትሎ በደረሰው የህይወት መጥፋት ምክንያት በወረዳው የተነሳውን ተቃውሞ ተከትሎ በታጣቂዎች በተወሰደው እርምጃ እስካሁን 68 ሰዎች መሞታቸውን የአፋን ኦሮሞ ዝግጅት ክፍል ያነጋገራቸው ነዋሪዎች ተናግረዋል።
ማን የሮ አማ ካነ ሂሪራ በኤ
መስከረም 22 በእሬቻ በዓል ላይ ሰው በማለቁ ምክንያት የዚህ አካባቢ ሰዎች ለተቃውሞ ወጣው ነበር። እንዴት ተቃወሙናላችሁ? ለምን ለተቃውሞ ወጣችሁ ብለው ነው። በዲሞክራሲያዊ ፍርሃት ህዝብ መልስ ሊያገኝ ይገባል ተብሎ ጥያቄ ሲቀርብ መልሳቸው በጥይት መረሸን ነው። አሁን ባርሲ ነገሌ ወረዳ 68 ሰው ነው የገደሉት። ከመስከረም 22 እስከ 24 በየዕለቱ ነው ሰው የሚገድሉት።
እኚሁ ግለሰብ አያይዘው ተከታውን ብለዋል።
አነ አርሲ ነገሌ ከሰት የሮ አማ ከነ ሐለሱ ከነሳ ተይትራው ተማጅረናም አከጠለናማ ኡዶንታኔ።
ባርሲ ነገሌ ወረዳ አሁን በጣም ዘግናኝ የሆነ ሁኔታ ነው እየተፈጸመ ያለው። ሰው እንደ ሰው ልጅ ሳይሆን እንደ እንስሳ እየታደነ ነው። ጎልጆታ በሚባል ከተማ አካባቢ ሰዎችን አጉረው ቀን ፀሐይ ማታ ደግሞ ብርድ እየተፈራረቀባቸው ነው። በሌላ በኩል ደግሞ የአርሲ ነገሌ ወረዳ 43 የገጠር 5 የከተማ ቀበሌዎች አሉት። በሁሉም ቀበሌዎች የመንግሥት ጦር ሰራዊት ፈሶ ሰውን እያሳደደ እየደበደበ ወደ እስር ቤት እያጋዘ ይገኛል። ማዘጋጃ ቤት ውስጥ ባዘጋጁት አዲስ ዲፖ ውስጥ ያስሯቸዋል። ልጃገረዶችና ሴቶችን ወታደሮቹ ይደፍራሉ።
የወረዳው የጸጥታ ጉዳይ ኃላፊ ሳጅን አብዶ ሰኪሳ ስለ ጉዳዩ ተጠይቀው ስብሰባ ላይ ስላለው ከአስር ደቂቃ በኋላ መልሳችሁ ደውሉ ብለው መልሰን ብንደውልም ስልካቸው ባለመስራቱ ምላሻቸውን ልናካትት አልቻልንም።
ጎንደር ከተማ ነዋሪ ነኝ። ያለሁትም ጎንደር ከተማ ውስጥ ነው። ጎንደር ያው በዚህ ሁለት ሶስት ቀን ውስጥ በተለይ መጀመሪያ ትናንት ወዲያ በከፊል አድማ የተመታ የመስል ምልክቶች ነበሩ። ባጃጆች እንደ ድሮ አይደሉም የሚንቀሳቀሱት። ቁጥራቸው ታክሲ እንዲሆን አንዳንድ ቤቶች በይፋ የተዘጉ ነበሩ፣ አንዳንዶች የሚሰሩ ነበር እና ይሄ ነው ያለው ሁኔታ። አሁን
ከአስቸኳይ ጊዜ አዋጁ በኋላ የጎንደር ሁኔታ ምን ይመስላል? አንተ ያለህበት አካባቢ ምን ይመስላል?
እኔ ያለሁበት አካባቢ ያው አሁንም እንደ ድሮው ማለት የተለመደ እንትን አለ። ብዙም ማታም ስለማልወጣ ለማረጋገጥ እንትን አልቻልኩም። ግን ቀስቃሽ ዘፈኖች፣ ሌሎች ሌሎች የሚሉ አዋጁ ያው እንዳየነው በጣም የሚያስን አዋጅ ነው። ግን ህዝቡ ያላመነባቸውም እየተገበረ አይደለም። ያ ነው ያለው። ጎንደር አዋጁ ያመጣው ይህን የሚባል ለውጥ የለም። አሁንም
ጎንደር መሀል ከተማ ፒያሳ አካባቢ ነው ያለው።
እንግዲህ አስቸኳይ ጊዜ አዋጅ ወጥቷል። በዛ በአስቸኳይ ጊዜ አዋጅ ውስጥ የተከለከሉ ነገሮች አሉ። ከዛ በኋላ እንግዲህ ጎንደር ደግሞ በተቃውሞ ውስጥ የሰነበተች ከተማ ናት እና ምን ይመስላል አሁን ጎንደር ከተማ?
ጎንደር አሁን ላይ በጣም ፍርሃት የነገሰባት፣ ፍርሃት ስልሽ ያው ያለው ያን ነገሮች ሁሉ ኢቨን ወታደሮች ሁሉ የተለያዩ መሳሪያዎችን ደቅነው በየአካባቢው፣ በየቀበሌው፣ በየሰፈሩ፣ በየቀጠናው የተቀመጡበትና ያለውን ዳይሬክሽን የሚጠብቁበት ሰዓት ነው ያለችው። ቢሆንም ግን አሁን ላይ እኔ አሁን ባለውበት ሰዓት ላይ ከምሽቱ አንድ ሰዓት ከምና ሁለት ሰዓት ከምናምን ላይ ነው። ቢሆንም ግን ጸጥ ረጭ ያለች ጸጥ ብላለች። በጣም
የኢንተርኔት አገልግሎት የሞባይል ስልክ ላይ ለምሳሌ እንደ ቫይበር፣ ዋትሳፕ የመሳሰል
ፌስቡክ፣ ቫይበር ከተቋረጠ አንድ ወር እየሞላው ነው። ፌስቡክ ተቋርጧል። ፌስቡክ አሁን ከአንድ ሳምንት በፊት ተቋርጧል። ቫይበር ምናምን የሚሰራ ኢንተርኔት የለም። ያው ኦልሞስት ስልክ ነው ኦንላይን ቀጥታ። ስልኩም አይታወቅም፣ ነገ ሊቋረጥ ይችላል። በቃ ያለው ነገር ይሄ ነው። ጎንደር ላይ
የቴሌቪዥን ፕሮግራሞች ትከታተላላችሁ?
አረ ይቅርታ፣ የኔ እናት በጣም በህይወቴ ውስጥ ምን ትጠላለ ብትይኝ የኢትዮጵያ ቴሌቪዥን ነው በጣም የምጠላው። ኢሳትንም በየቀበሌው የሆነ የማስወረድ ዘመቻ ተጀምሯል። እሱም ቢጀመር ሁላችንም ኢሳትን አውርደን አሁን በአሁኑ ሰዓት ሬዲዮ ነው ናይል ሳት ኦንላይን ላይ ያለ ሬዲዮ ብቻ ስለሆነ ሬዲዮኑን ነው እየሰማን ያለን።
ማን ነው ያስወረዳችሁ? እንዴት ነው ሊወርድ የቻለው?
ያው ኮማንድ ፖስቱ ያዘዘው ትእዛዝ አለ መሰለኝ። እሱ መግለጫውን በደንብ አላየሁትም። ቢሆንም ግን በየቀበሌው የሆነ የተሰማራ ስምሪት አለ። ከየሰው አፍ የምንሰማቸው አንዳንድ ነገሮች አሉ። እሳቱን ብዙ አካባቢዎች ራሳቸው ገብተው እያወረዱ ነው። ግን እኔ ቀድሜ ራሴን አውርጄ ሬዲዮን ብቻ በመስማት ላይ ነው ያለሁት አሁን ላይ።
ሰዎች መታሰር፣ እንደዚሁም ደግሞ ፍተሻ የመሳሰሉት ነገሮችስ አሉ?
በትክክል አለ። መታሰር አለ።
እሺ።
በየወረዳዋ ከጎንደር ጸዳ ራሱ ብትገቢ ጸዳ ለመሄድ ሁለት ሶስት አራት ቦታ ላይ በመከላከያ ሰራዊት በምትሄጅበት ቦታ መታወቂያሽ ታይቶ ስንሊስት ዝርዝር ይዘው ከዛ መሰረት ነው ትንሽ ከሌለ ነው ማለት የምችው። በዛ መሰረት ያን ብዙ ቦታዎች ተንቀሳቅሼ አይቻለሁ።
እነዚህን ነገሮች ነግርሽ ይፈልጋሉ።
በኢትዮጵያ መንግስት በኩል አሁን በሀገሪቱ ያለውን ሁኔታና አስተያየት ሰጪዎቹ ስለሚያቀርቧቸው ጥያቄዎች ምላሽ ለማግኘት ያደረግነው ሙከራ አልተሳካም። አሁንም ጥረታችንን እንቀጥላለን። በሌላ በኩል አዋጁን ለማስፈጸም የተደራጀው ኮማንድ ፖስት ለሀገር ውስጥ ብዙሃን መገናኛ በላከው መግለጫ በአማራና በኦሮሚያ ክልል 1683 ሰዎች መታሰራቸውን ገልጿል። በተጨማሪም የሰበታ ከተማ ከንቲባ አቶ አራርሳ መርዶሳ ከሰበታ ከተማ 1000 ሰዎች መታሰራቸውን መግለጻቸው ይታወሳል። በአጠቃላይ ካስቸኳይ ጊዜ አዋጁ በኋላ በሁለቱ ክልሎች ወደ 2700 ሰው መታሰራቸው ተገልጿል።
አድማጮች፣ ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ለ4 ሰዓት ሩብ ጉዳይ ነውና አንድ ሁለት ቅንብሮች ይኖሩናል። የመጀመሪያው ዲሞክራሲ በተግባር
የምሽቱ ዲሞክራሲ በተግባር በኢትዮጵያ አስቸኳይ ጊዜ አዋጅ ላይ ይልቁንም ደግሞ የውጭ ዲፕሎማቶችን እንቅስቃሴ በሚገድበው መመሪያ ዙሪያ ይሆናል የሚያተኩረው። የኢንተርኔት አገልግሎትና የመገናኛ ብዙሃንን ይበልጡንም የማህበረሰብ መገናኛ ብዙሃንን መስተጓጎል በዲፕሎማቶች የዕለት ተዕለት ተግባር ላይ ምን አይነት ችግሮችን ያስከትላል? በእነዚህና ሌሎች ተጓዳኝ ጥያቄዎች ዙሪያ እንግዳ ጋብዘናል። ሻለቃ ዳዊት ወልደ ጊዮርጊስ በቀድሞ የኢትዮጵያ ውጭ ጉዳይ ሚኒስቴር በምክትል ሚኒስትርነት በኤርትራ አስተዳዳሪነትና በእርዳታ ማስተባበሪያና ማቋቋሚያ ኮሚሽነርነትም አገልግለዋል። በተባበሩት መንግስታት ድርጅት ስርም በበርካታ ቀውስ ውስጥ በገቡ የአፍሪካ አገሮች በአማካሪነት አገልግለዋል ይለናል። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ፣ የመንግስቱ ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና በውጭ ጉዳይ ሚኒስቴር ሚኒስትር ዴኤታ አምባሳደር ታዬ አጽቀሥላሴ ባለፈው ሳምንት አዲስ አበባ ለሚገኙ አምባሳደሮችና ዲፕሎማቶች ስለ አዋጁ የሰጡትንም ማብራሪያዎች አካቶ ተከታዩን ይዞ ቀርቧል።
እስቲ የዲፕሎማቲክ ማኅበረሰብ አባላትን የሚመለከተውን ጉዳይ እኒህ በቅድሚያ ሻለቃ ዳዊት፣ እንደ አንድ ከፍተኛ ዲፕሎማት ባለፈው መንግሥት የኢትዮጵያ ምክትል ውጭ ጉዳይ ሚኒስትር ሆነው አገልግለዋልና ምን ማለት ነው ዲፕሎማቶች ከአዲስ አበባ 40 ኪሎ ሜትር ክልል ውጭ ያለ ፈቃድ አይንቀሳቀሱም ማለት ምን ምን ችግሮችን ሊያስከትልባቸው ይችላል?
አመሰግናለሁ ሰለሞን። ዲፕሎማቶች ከአዲስ አበባ ክልል 40 ኪሎ ሜትር ርቀው እንዲወጡ አይፈቀድላቸውም ማለት ነው በጠቅላላው። ምክንያቱም ይህን ፈቃድ ለማግኘት አንድ ማዕከላዊ ቦታ ሄዶ ማስፈቀድ አለባቸው። ለዲፕሎማቶች ደግሞ ይሄ በሕጋቸውም በስርዓታቸውም ይህን ማድረግ አይገባቸውም። አንድ ሀገር ሲሄዱ በፍጹም ነጻነት ንቅናቄ መነቃነቅ ይችላሉ በሚል ዋስትና ነው መጀመሪያውኑ ያ የዲፕሎማቲክ ኮሚኒቲ እዛ ሀገር የሚመደበው። ስለዚህ ይህን ለዚህ ዋስትና ጋራንቲ ስለማይሰጥ መንግስት ይሄ ራሱ ውድቀት ነው የሚያሳየው። ግጭት የሚፈጥረው ይህንን አያደርጉም እነሱ። ሌላ ዲፕሎማቶች ካልተነቃንቁ ስራ አይሰሩም። አለበለዚያ ከሀገራቸው ነቅለው እዛ ሀገር የሚመደቡበት ምክንያት አልነበራቸውም። ከመጀመሪያው ሲመጡ እዛ ሀገር ውስጥ እንደ ልብ ተነቃንቀው ለመስራት ስለሆነ የሚመጡት ከሰው ጋር ለማግኘት፣ ለመነጋገር፣ ባለስልጣኖችን ፕሮጀክቶችም ካሏቸው ፕሮጀክቶችን ለማየት፣ በሀገር ውስጥ አለ የሚባል ልማትም ሆነ ረሀብም ሆነ ችግርም ሆነ እሱን ተዘዋውሮ ለመመልከትና ለሀገራቸው ሪፖርት ለማድረግ ነው በመሰረቱ እዛ የሚመደቡት። ይህን ማድረግ ካልቻሉ የእነሱ እዛ መኖር አስፈላጊ አይደለም ማለት ነው።
ሌላው የኢንተርኔት አገልግሎትና የማህበረሰብ ሚዲያ ዎችም መስተጓጎል ይጠቀሳል እና የዲፕሎማቲክ ማህበረሰቡን ስራ ምን ምን ያህል ይጎዳል?
አሁን ምን ማለት ነው ይሄ ሲሆን እነሱ ቤታቸው ሆነ በዋይፋይ በራሳቸው ባቋቋሙት ዋይፋይ ካልሆነ በስተቀረ ከሌላ ሀገር ሊገናኙ አይችሉም ማለት ነው። ከቤታቸው ወጥተው በስልካቸው ሊገናኙ አይችሉም ማለት ነው። ከቤታቸው ወጥተው ምንም ስራ ከዓለም ጋር የሚያገናኛቸው ስራ ሊሰሩ አይችሉም ማለት ነው። የትልቅ ቫዮሌሽን ነው፣ ኢንተርናሽናል ቫዮሌሽን ነው። ይሄ በኢንተርናሽናል ህግም የተከለከለ ነው፣ የዲፕሎማቶች ህግ የተከለከለ ነው። አንድ ዲፕሎማት በአንድ ሀገር ሄዶ ቴክኖሎጂ በፈቀደለት መልክ ከአገሩ ጋር ለመገናኘት ወይም ከሌላ ህዝብ ጋር ለመገናኘት ከሌላ ሀገር ጋር ለመገናኘት አይፈቀድለትም ማለት ትልቅ ቫዮሌሽን ነው። ትልቅ ስህተት ነው። ትልቅ የህግ ጥሰት ነው ይሄ። በእርግጥ
ይህን መሰል አዋጅ የተጣለበት ሌላ የሚያውቁት ሀገር አለ? ሻለቃ ዳዊት፣ እርስዎ በተባበሩት መንግስታት ድርጅት ሰራተኛነት በተለያዩ በጦርነት ውስጥ ባለፉ የአፍሪካ ሀገሮች ሰርተዋልና ነው ይህን የምጠይቀው። ከዓለም ታሪክ አንጻርም ሊያዩት ይችላሉ።
አዎ፣ እኔ ከዓለም ታሪክ አንጻር የቅርብ ዓለም ታሪክ አንጻር ደግሞ እኔ ያልሰራሁበት ባለፉት 25-26 ዓመታት ውስጥ በተለያየ የአፍሪካ ሀገር ሰርቻለሁ። የአፍሪካ ሀገሮች ደግሞ በጠቅላላ ጦርነት የተካሄደባቸው ወይም ሽብር የተፈጠረባቸው ወይም የፖለቲካ ክራይሲስ የተፈጠረባቸው ሀገሮች በሙላ ሰርቻለሁ። አንድም ሀገር እንደዚህ ያለ አዋጅ የታወጀበት ሀገር አይቼ አላውቅም። ምናልባት ሽብር በሚሸበርበት ጊዜ፣ ችግር በሚኖርበት ጊዜ፣ የፖለቲካ ክስተቶች ሆነው በህዝብ መካከል ግጭት በሚፈጠርበት ጊዜ የተወሰነ አዋጅ ይታወጃል፣ ለተወሰነ ቦታ ይታወጃል፣ ጸጥ እስከሚል ድረስ፣ ሰላም እስከሚገኝ ድረስ። ነገር ግን አገሩ በጠቅላላው አገሩ እንደዚህ ያለ ድራኮኒያን የሆነ ህግ ተገዢ ሆኖ እንዳይንቀሳቀስ፣ እንዳይገናኝ፣ እንዳይደውል፣ እንዳይጽፍ፣ የተጻፈ እንዳያነብ፣ ያነበበም ሰው ጋር እንዳይገናኝ፣ በዲሽ እንዳይጠቀም፣ በኢንተርኔት እንዳይጠቀም፣ በፌስቡክ እንዳይጠቀም የሚል ህግ የትም ዓለም ውስጥ የለም። ጉግል አድርጉ፣ ኢትዮጵያ ህዝብ ጉግል አድርጉ ወይም ደግሞ ሰው ጠይቁ፣ የለም። በቅርብ ታሪካችን ውስጥ የለም። ይሄ እንደዚህ ያለ ህግ ዛሬ የሚታየው በኢትዮጵያ ውስጥ ብቻ ነው።
ራሱን የኢትዮጵያ መንግስትንም ይጎዳል ይሄ እርምጃ የሚሉ ወገኖች አሉና በምን መልክ ነው ሊጎዳው የሚችለው የኢትዮጵያን መንግስት?
እንዲህ አንደኛ ነገር እድገት ማለት ሁልጊዜ ንቅናቄ ነው። ንቅናቄና ኮሚኒኬሽን ነው። ንቅናቄና ኮሚኒኬሽን የሌለበት እድገት ሊኖራችን በአሁኑ ዘመን እንደ ድሮው በተላላኪ ካልሰራን በስተቀር፣ በአህያ ጭነን ካልተጓዝን በስተቀር የለም። በስልክ ማነጋገር ካልተቻለ የለም። በኢንተርኔት መጠቀም ካልተቻለ የለም። እንደ ልብ ደግሞ ሰው እንደ ልብ አለፍርሃት ካልተነጋገረ በስተቀረ እድገት የለም። አንዱ ይሄ ነው። ሁለተኛ ደግሞ ኢንቨስተርስ ሁልጊዜ የሚያስቡት ምንድን ነው? እዚህ ሀገር ብንገባ እንከስራለን እናተርፋለን ነው። ከዚህ አንጻር ነው ካልኩሌሽናቸው ሂሳብ የሚሰሩት እና በአሁኑ ጊዜ ኢትዮጵያ ውስጥ ለመግባት ኪሳራ ነው ለሁሉም። ስቴት ኦፍ ኢመርጀንሲ የታወጀበት ሀገር ነው። ንቅናቄ አይፈቀድም። ህዝቡ በችግር ላይ ነው ያለው። ዋይፋይ የለም፣ ኢንተርኔት የለም፣ ዲሽ የለም። ይሄ ሁሉ ሲያው ኦ እንኳን ልናተርፍበትና ለህይወታችን ያሳስበናል ብለው የሚርቁት ሀገር ነው በአሁኑ ጊዜ።
በጣም አመሰግናለሁ ሻለቃ ዳዊት ወልደ ጊዮርጊስ ለጊዜው።
እሺ አመሰግናለሁ።
አድማጮች፣ ከዚህ በላይ በሻለቃ ዳዊት ወልደ ጊዮርጊስ ለተሰጡ አስተያየቶች ከኢትዮጵያ ባለሥልጣናት በኩል ምላሽ ለማግኘት ሞክሬ አልተሳካልኝም። ሆኖም ባለፈው ሳምንት ኢትዮጵያ ውስጥ በአምባሳደርነትና በሌሎች ባዕዳን ሚሽኖች ለሚሰሩ ዲፕሎማቶች የመንግሥቱ ባለሥልጣናት ስለ አዋጁ የሰጡትን ማብራሪያ የተመለከተ ዘገባ አግኝቻለሁ። የመንግሥቱ ኮሚኒኬሽንስ ጉዳዮች ሚኒስትር አቶ ጌታቸው ረዳና በውጭ ጉዳይ ሚኒስቴር ሚኒስትር ዴኤታ አምባሳደር ታዬ አጽቀ ሥላሴ በጋራ ማብራሪያውን የሰጡት የመካከለኛው ምስራቅ የአውሮፓና የአሜሪካ ሀገሮችን ለሚወክሉ ዲፕሎማቶች ነው። በሥራ ላይ የዋለው የአስቸኳይ ጊዜ አዋጅ የሕዝቡን ሕጋዊ ጥያቄ ለማፈን ያለመ አይደለም ሲሉ አቶ ጌታቸው ረዳ በወቅቱ አረጋግጠዋል። ይልቅስ አዋጁ ኢላማ የሚያደርገው በመላ ሀገሪቱ የጸጥታ ጥበቃውን ሁኔታ ማስተባበር እንጂ ሲቪሎችንና የፖለቲካ እንቅስቃሴዎችን ለመቆጣጠር አይደለም ብለዋል። ሀገሪቱ ለማድረግ እየሞከረች ያለችው በኢትዮጵያውያንና ሀገሪቱ ውስጥ በሚኖሩ ባዕዳን ዜጎች ላይ የተደቀነውን የደህንነት ስጋት ለማስወገድ ነው ሲሉም አቶ ጌታቸው ረዳ አክለዋል። የተደራጁ ቡድኖች ብዙውን ጊዜ የሚንቀሳቀሱት በውጭ ኃይሎች የገንዘብና ሥልጠና እገዛ ነው ያሉት አቶ ጌታቸው መደበኛው ፖሊስ ያን እንቅስቃሴ መግታት ባለመቻሉ ጭምር አዋጁ ማስፈለጉንም አስረድተዋል። አምባሳደር ታዬ አጽቀ ሥላሴ በበኩላቸው አዋጁ የተጣለው የሲቪሎችና የጸጥታ ኃይሎችን ሕይወት መጥፋት እንዲሁም በግለሰቦችና መንግሥት ንብረቶች ላይ ውድመት ከደረሰ በኋላ በሀገሪቱ የደረሰውን አለመረጋጋት ተከትሎ ነው ብለዋል። መሠረታዊ የሰብአዊ መብቶችና ዓለም አቀፍ የዲፕሎማቶች መብቶች አዋጁ በሚጸናበት 6 ወር ጊዜ ውስጥ እንደሚከበርም አምባሳደር ታዬ አጽቀ ሥላሴ ለዲፕሎማቶቹ አረጋግጠዋል። አድማጮች፣ የምሽቱን ፕሮግራም በዚሁ አበቃለሁ። ሳምንት እንገናኝ። ሰላም፣ ደህና ቆዩኝ።
ሰለሞንን ለፕሮግራሙ ከነ እንግዳው እናመሰግናለን። አድማጮች፣ የምሽቱን ቅንብር የምናጠቃልለው በሳምንታዊው ሴቶችና ቤተሰብ ፕሮግራም ይሆናል።
የያዝነው የጥቅምት ወር በዓለም አቀፍ ደረጃ የጡት ካንሰርና የሚያስከትላቸው ችግሮች የሚታሰብበት ወር ነው። ይህንኑ ተንተርሶም በዋሽንግተን ዲሲና አጎራባች ክፍለ ግዛቶች ሜሪላንድና ቨርጂኒያ ነዋሪ የሆኑ ቁጥራቸው ከ250 በላይ ኢትዮጵያውያንና ኤርትራውያን የአጭር ርቀት ሩጫና የእግር ጉዞ አካሂደዋል። ከተመሠረተ 4 ዓመታት ያስቆጠረው አልፋ የጡት ካንሰር ህሙማን መርጃ ድርጅት በየዓመቱ የአካባቢውን ነዋሪ ኢትዮጵያውያንና ኤርትራውያን በማሳተፍም የገንዘብ ድጋፍ ያሰባስባል ወይም ለድጋፍ የሚውል ገንዘብ ያሰባስባል። ከተሳታፊዎችና ድጋፍ ከሚያደርጉ ድርጅቶች የሚገኘውን ይህንንም ገንዘብ ለሁለቱም አገሮች ወይም በሁለቱም አገሮች ለሚገኙ የካንሰር ህሙማን የህክምና ወጪ ለመሸፈን ያውለዋል። ካንሰርን በመከላከል መረጃ በማዳረስ በኩልም አልፋ የጡት ካንሰር ህሙማን ድርጅት የበኩሉን እንቅስቃሴ በማድረግ ላይ ይገኛል ትለናለች። በስፍራው ተገኝታ ተከታዩን ለምሽቱ ሴቶችና ቤተሰብ ያጠናቀረችው መስታወት አረጋው።
ከተመሰረተ 4 ዓመታትን ያስቆጠረው አልፋ የጡት ካንሰር ህሙማንን መርጃ ድርጅት በየዓመቱ በጥቅምት ወር የቨርጂኒያ፣ ሜሪላንድና የዋሽንግተን ዲሲ ነዋሪዎችን የሚያሳትፍ የአጭር ርቀት ሩጫና የእግር ጉዞ ያዘጋጃል። በየዓመቱ በሚዘጋጀው በዚህ የእግር ጉዞና አጭር ርቀት ሩጫ ከተሳታፊዎችና ድጋፍ ከሚያደርጉ ድርጅቶች የሚገኘው ገንዘብ በኤርትራና በኢትዮጵያ ለሚገኙ የካንሰር ህመምተኞች እርዳታ ይውላል። በተለይም ካንሰርን ለማወቅና ለመከላከል ለሚደረገው ምርመራ ይረዳ ዘንድ የህክምና መሳሪያን ለሁለቱም ሀገሮች ለማስገባት ከፍተኛ ጥረት በማድረግ ላይ ይገኛል። በዩናይትድ ስቴትስም የሚገኙ ለተለያዩ የካንሰር ህመምተኞች የሚያስፈልጋቸውን የየዕለት ጥቃቅን ወጪ በመሸፈን ድርጅቱ የበኩሉን አስተዋጽኦ በማድረግ ላይ ይገኛል። ቬሮኒካ ሙሴ የጡት ካንሰርን በመከላከልና መረጃን በማዳረስ በመንቀሳቀስ ላይ የሚገኘው አልፋ በመባል የሚታወቀው ድርጅት መስራችና ስራ አስኪያጅ ናት።
ዛሬ በኦክቶበር በብሬስት ካንሰር አዌርነስ ምክንያት በማድረግ ለአራተኛ ጊዜ የእግር ጉዞ አካሄደናል። ይህንንም ጉዞ ለማካሄድ በርከት ያሉ ስፖንሰሮች አግኝተን በብዙ ወጣቶች ቮለንቲር ታግዘን ዛሬም እንደገና ለአራተኛ ዓመት ይህንን ፕሮግራም ለማዘጋጀት በቅተናል። አምና ደግሞ በሰበሰብ ነው ብር ቃል በገባ ነው መሰረት በዚህ በሽታ የተጠቁ ልጆቻችንና ወንድሞቻችንን ከዚሁ ከራሳችን ምሳሌ ከሚባለው የሰፖርት ግሩፕ ለሁለት እህቶቻችን ከዛ ውጭም ላሉ ኢንሹራንስ ካቨር ለማያረግላቸው ለአንዳንድ ለግል ጉዳዮች ለግሮሰሪ ለመሳሰሉት ነገሮች የገንዘብ እርዳታ አድርገናል። በዚህ ደግሞ በዚህ አመት ጎላችን ወደ 20,000 ለመሰብሰብ አላማ አለን። ይሄ ደግሞ ከዛሬ 2 አመት ጋር ካለው ብራችን ጋር አድርገን የሞሞግራም ወደ ኢትዮጵያና ወደ ኤርትራ ለመላክ ዝግጅት ላይ ነን። እንዲሁም ራድ ኤድ ከሚባል ድርጅት ጋር ተባብረን እየሰራን ያለ ነው። ከነሱም እርዳታ አግኝተን ከዚህም ከተሰበሰበው ገንዘብ አድርገን ማሞግራፍ፣ ምክንያቱም የማሞግራፍ ማሽን በጣም ውድ ነው እና ይሄ ስራ እያካሄድን ነው። በዚህ እኛው በአራተኛው ወቅ እርግጠኛንን ሰብስበን አሟልተን ይሄን ደግሞ ለማድረግ ትልቅ አላማ አለን።
ነዋሪነቷ በአሌክሳንድሪያ ቨርጂኒያ የሆነው አርሴማ ፍሳ ሲሆን የጡት ካንሰር ህመምተኞችን ለመደገፍ በሚደረገው ዝግጅት በማስተባበር ከሚሳተፉት ወጣት አንስቶች መካከል አንዷ ናት።
ይህንን 4 ዓመት አድርጌያለሁ። እስካሁን ድረስ ከማገዝ ቫለንቲር ነው የማደርገው። ለኢትዮጵያም ለኤርትራም ላሉ ሰው ለማስረዳት ለፕሬስ ካንሰር ለማስተማር ነው የምፈልገው። ያለውን ያባጣ ነው ደግሞ ወደ ሁለቱ ሀገሮች እንልካለን። ከመጀመሪያ በፊት ስለ ብረስ ካንሰር ብዙ አላውቅም ግን በዚህ ፕሮግራም በጣም ነው።
ፊፊ አብርሃም በአሌክሳንድሪያ ቨርጂኒያ ነዋሪ ናት። ባለቤቷንና ወላጅ አባቷን በካንሰር ህመም ምክንያት አጣለች።
በብረስ ካንሰር ብቻ ሳይሆን በሌላም ካንሰር ባለቤቴን ስላጣሁኝ ለካንሰር በጣም ሴንሲቲቭ ነኝ፣ ይሰማኛል። ብዙ ጓደኞቼ በካንሰር ሞተዋል። ብሬስት ካንሰር ብቻ አይደለም፣ ሌላም ብዙ ካንሰር አለ። በዛ ምክንያት አሁን ይህንን ዋክስ አረግ ደስ እያለኝ ነው። ባለቤቴንም ሳጣ ማንም ሰው በማያውቅበት ጊዜ ዛሬ 15 ዓመት ነው ያጣሁት። በጣም አዝኜ ነበር። አሁን ደግሞ ይሄ አዌርነስ ለእኔ በጣም ደስ ብሎኛል። አርሊ ዲቴክሽኑንም ምኑንም እያስተዋወቃቸው ስለሆነ በጣም አምሃፊ። አባቴንም በካንሰር ነው ያጣሁት፣ በማውት ካንሰር ነው ያጣሁት። አባቴንም ያው በሲጋራ አዌርነስ ያስፈልገናል። ሲጋራ ጥሩ እንዳልሆነ ኤርሊ ዲቴክሽን እንዳለችው ዶክተሯ፣ ኢትዮጵያም ደግሞ ማሞግራም ያስፈልጋል። አባቴ በካንሰር በታመመበት ጊዜ ሕክምና አቶ ኢንዲያ ሄዶ ነው የታከመው። ኢንዲያም ሄዶ ታክሞ ሲመጣ በጣም ተበላሽቶ ነው የመጣው እና ሞተ። በሱም ስላለ ኢትዮጵያ ሕዝብ እርዳታ ያስፈልገዋል እና ዊሊንግ ቱ ሄልፕ ኤኒዌይ አይ ካን። አሁንም ሰፖርት አድርጌያለሁ። የኛ ካምፓኒ እኔና ባለቤቴ ሆም ኬር ነው ስፕሪንግ ሆም ኬር በሱስም ሰፖርት አድርጋለሁ ኦን አውል ኮንቲኒው ቱ ሰፖርት።
ከኤርትራ ወደ ዩናይትድ ስቴትስ ለረፍት የመጡ አንዲት እናት ተሳታፊ ማግኝቻ አነጋግሬ ነበር።
ምኖረው ያው አሳዋ ነበርኩኝ
ስንት ጊዜ ሆኖት ከመጡ?
አሁን አላሰበኝ።
እንግዲህ ዛሬ የእግር ጉዞና የሩጫ ዝግጅት ተዘጋጅቷል በአልፋ። እርሶ ደግሞ ተሳትፈዋል፣ ይኸው ካኒቴራውንም ለብሰዋል። ሮጠዋል ወይስ ሮጡ? እሺ፣ ስለዚህ የተሳተፉ ነው ያቅሞተን ያህል ማለት ነው።
እንደሚልናት ያለችው እዚህ እንደዚህ ላጋጣሚ ስላለ ሰው ጋር ለመጠየቅ ልትቼ ነው ከኒውዮርክ ወደ ኬንያ የዛኝ መጥታ ነው።
እሺ፣
ቆንጆ ነው በጣም ደስ ስላላችሁ።
አድማጮች፣ የጸረ ካንሰር ዝግጅቱ ወይም ጥረቱ የመስታወት ድምጾች አላለቁም። ፈጥነን የቀሩ አስተያየቶች አሉ፣ በሌላ ፕሮግራም እንመለስበታለን። ሌሎች ዝግጅቶችም ይኖሩናል። አድማጮች፣ ለምሽቱ ያዝነውን ታዲያ በዚሁ መቋጨታችን ነው። ነገ ከምሽቱ 3 ሰዓት ላይ እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። መልካም ምሽት። The Voice of America.